ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላቸው ስርጭት ጀመረ። ቅዳሜ መስከረም 26 2011 ዓመተ ምህረት
የዲሞክራሲ ምህዳር የማስፋት ትልማችንና ጅምራችን የይስሙላ ስላልሆነ የምርጫ ቦርድ፣ የሰብአዊ መብት ኮሚሽን፣ ሌሎች ይህንን ተግባር ለማሳለጥ የተቋቋሙ ተቋማት በአመራር እንዲጠናከሩ፣ አሰራራቸው ዘመናዊ እንዲሆን፣ መጪው ምርጫ በሕዝብ በሚፎካከሩ ፓርቲዎች በሚታዘቡን ሌላ እህት ወንድም ሀገሮች ሁሉ የታመነ እንዲሆን መንግሥት ያመጣው።
የኢህአደግ ሊቀመንበር ዶክተር አብይ አህመድ ናቸው። የድርጅታቸው 11ኛ ጉባኤ ትናንት ተጠናቋል። ዛሬ በይፋ ተዘግቷል። ይዘናቸዋል። ከጉባኤው ታዛቢዎችም አነጋግረናል።
ምርጫ ቦርድን ነጻ በማድረግ በኩል ገና አልተጀመረም ምንም ስራ። ፍርድ ቤቶች በኩል ገና ምንም አልተጀመረም። ምርጫ ቦርድ ሲባል ባይዘው እስከ ታች ድረስ ይሄ የካድሬ መዋቅር ታች ድረስ ምርጫውን የሚያስፈጽመው ኮረጆ የሚገለብጠው ማለት ነው። እሱን ሙሉ በሙሉ ማጥራት ላይ ገና ምንም አልጀመርንም። ይሄ እንግዲህ አብረን የምንሰራው ነው። የፍርድ ቤቶች፣ ጠቅላላ የፍትህ ተቋማት፣ የእንባ ጠባቂ፣ ጸረ ሙስና፣ ሚዲያዎች። ስለዚህ ዴሞክራሲን ማስፋት ላይ ተስፋው ነው እንጂ ያለ ስራው ገና አልተጀመረም ማለት ይቻላል።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። ዝብታቸውንና የሚጠብቁትንም ተናግረዋል። አብራችሁን ቆዩ። የማስተናገዳችሁ አዲሱ አበበ ነኝ። ሰለሞን አባተ ለዛሬ የፕሮዲሰሩን ቦታ ተክቶ ከልዩ ልዩ ዝግጅቶች ጋር ተሰይሟል። ፊት ለፊቴ የምሽቱን ዋና ዋና ዜና ላስቀድም። እኔ በአዋሳ ከተማ ለሶስት ቀናት የተካሄደው 11ኛው የኢህአደግ ጉባኤ ሊቀመንበሩን፣ ምክትል ሊቀመንበሩን በመምረጥ እንዲሁም ልዩ ልዩ ውሳኔዎችን በማሳለፍ ትላንት ተጠናቋል። ዛሬ በይፋ ተዘግቷል። በዚሁ መሰረት ጠቅላይ ሚኒስትር አብይ አህመድን የግንባሩ ሊቀመንበር አቶ ደመቀ መኮንንን ምክትል አድርጎ የመረጠው ጉባኤ ሲጠናቀቅ ዶክተር አብይ በንግግራቸው በድጋሜ እንዳገለግል ስለተመረጥኩ አመሰግናለሁ ብለዋል።
ይህንን ድንቅ ህዝብና ታላቅ አገር ደግሜ ማገልገል እንድችል እድል ስለሰጠኝ የ11ኛው ድርጅታዊ ጉባኤ ማመሰግናለሁ። ኢትዮጵያን እና ድንቅ ህዝቦቿን ማገልገል መታደል ስለሆነ በፍጹም ታማኝነት የተሰጠኝን ኃላፊነት የምወጣ መሆኑን ላረጋግጥላችሁ እወዳለሁ።
አድማጮች፣ የጠቅላይ ሚኒስትር አብይን ንግግር ከዜናው በኋላ እናሰማለን። የዩናይትድ ስቴትሷ ቀዳማዊት እመቤት ሚላኒያ ትራምፕ ዛሬ ቅዳሜ ግብፅ ገቡ። ፕሬዚዳንት አብድልፋታህ አልሲሲና ባለቤታቸው ኢንስቲሳርም ከፍተኛ አቀባበል አድርገውላቸዋል። ቀዳማዊት እመቤት በፕሬዝዳንታው ቤተ መንግሥት እረፍት ካደረጉና ካይሮ በሚገኘው የዩናይትድ ስቴትስ ኤምባሲ ጎራ ካሉ በኋላ በፒራሚድና በሌሎች ስፍራዎች ወደ ተዘጋጀው የጉብኝት ፕሮግራም ያመራሉ ተብሏል። ለቀዳማዊት እመቤት የአራት አፍሪካ አገሮች ጉብኝት ግብፅ የመጨረሻዋ ስትሆን ቀደም ባለ ጉብኝታቸው ኬንያ ውስጥ ሁለት የወላጅ አልባ ሕፃናት ማሳደጊያን መጎብኘታቸው ታውቋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ዛሬ ቅዳሜ ጃፓን ሲገቡ ከጠቅላይ ሚኒስትሩ ሺንዞ አቤ እና ከውጭ ጉዳይ ሚኒስትሩ ታሮ ኮኖ ጋርም ተገናኝተዋል። ትናንት አርብ ወደ እስያ ያቀኑት የአሜሪካው ከፍተኛ ባለሥልጣን በሰጡት ቃል የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን ቀጣይ ስብሰባቸውን የትና መቼ ሊያደርጉ እንደሚችሉ አማራጮችን ለማመቻቸት ማቀዳቸውን ተናግረዋል። የእስያ ጉዟቸው ወደ ሰሜን ኮሪያ ለአራተኛ ጊዜ ጎራ እንደሚያደርጋቸውና በዚያውም ከፕሬዚዳንቱ ኪም ጆንግ ኡን ጋርም እንደሚገናኙ ተናግረዋል። የይግባኝ ሰሚው ፍርድ ቤት ዳኛ የነበሩት ብሬት ኮቫኖ ለጠቅላይ ፍርድ ቤት መመረጣቸውን የዩናይትድ ስቴትስ የመወሰኛ ምክር ቤት ዛሬ ያጸድቃል ተብሎ ይጠበቃል። ዳኛ ኮቫኖ ላይ በቀረቡት የወሲብ ወከባና የምግባረ ብልሹነት ጥያቄ የተነሳ ጉዳዩ ለበርካታ ቀናት ሲያወዛግ መቆየቱ አይዘነጋም። ዳኛ ኮቫኖ ለጠቅላይ ፍርድ ቤት ሊመረጡ ይገባል የሚለውን ክርክር ይበልጥ ያጎላው ትናንት አርብ ሪፐብሊካኗ ሴናተር ሱዛን ኮሊንስ እና ዲሞክራቱ ጆን ማንቺን ድምጻቸውን እንደሚሰጧቸው ይፋ ካደረጉ በኋላ ነው። ሁለቱም ደጋፊዎቻቸው በሴኔቱ ምክር ቤት ቀርበው በሰጡት ቃል በቂ ማስረጃ ባልተገኘበት ሁኔታ ኮቫኖን ከታጩበት ቦታ ማስቀረት ተገቢ አይደለም ብለዋል። ባለፈው ሳምንት ማዕከላዊ ሱላዌሲ ውስጥ በደረሰው ርዕደ ምድርና ሱናሚ ለተጎዳው 191,000 የኢንዶኔሽያ ሕዝብ ዓለም አቀፉ ማህበረሰብ 50.5 ሚሊዮን ዶላር እንዲረዳ የተባበሩት መንግስታት ድርጅት ጠየቀ። የተባበሩት መንግስታት ትናንት አርብ ይፋ ባደረገው እቅዱ ፕሮግራሙን ከኢንዶኔዥያ መንግስት ጋር በማቀናጀት እንደሚያከናውን አመልክቷል። ድርጅቱ እንደገለጠው ዓለም አቀፉ ማህበረሰብ እርዳታውን በቀጣዮቹ 3 ሳምንታት እንዲያቀርብም ይጠበቃል ብሏል። ባለፈው አርብ ማዕከላዊ ሱላዌሲ ውስጥ በደረሰው ርዕደ ምድርና ሱናሚ የሞተው ህዝብ ቁጥር ወደ 1649 ከፍ ያለ ሲሆን በ2500 ሰዎች ላይ የመቁሰል አደጋ ደርሷል። በአደጋው 113 ሰዎች የደረሱበት አልታወቀም። ወደ 70,000 ያህል ደግሞ ከቤት ንብረታቸው ተፈናቅለዋል። በመጨረሻም ሮሜንያ ጋብቻን አስመልክቶ በህገ መንግስቷ ላይ ለውጥ እንደሚያስፈልግ በቀረበው ሐሳብ ላይ ህዝቡ ለሁለት ቀን ድምፅ እንደሚሰጥ ተገለጠ። በዚሁ መሰረት የሚሻሻለው ህገ መንግስት ጋብቻ በወንድና በሴት መካከል እንጂ በሁለት እጮኛሞች መካከል ብቻ የሚደረግ ጥምረት አለመሆኑን የሚደነግግ ይሆናል ማለት ነው። ሮማንያ ውስጥ የተመሳሳይ ጾታ ጋብቻ ህገ ወጥ መሆኑ ይታወቃል። ተቺዎች እንደሚሉት በሚሻሻለው ህገ መንግስት ላይ የሚቀመጠው የጋብቻ ትርጉም ከእንግዲህ የተመሳሳይ ጾታ ጋብቻን የማይቻል አድርጎታል ብለዋል። ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የቅዳሜ መስከረም 26 2011 ዓ.ም ምሽት ልዩ ፕሮግራም ነው።
የተለያዩ ሀገሮች ለምሳሌ ህንድ፣ ኮሪያ፣ ቻይና ዳያስፖራ ፕሮፌሽናሎቻቸውን በሚገባ ተጠቅመዋል በሚገባ። ስለዚህም ነው አሁን ሀያል እየሆኑ ያሉት። እኛም ጋር ያንን ማድረግ እንችላለን።
ኢትዮጵያ በውጭ ካሉ ልጆቿ የእውቀት ሀብት በሚገባ እንድትጠቀም ድልድይ ሆኖ ለመስራት የሚንቀሳቀስ አባይድ አላያንስ ፎር ብሬን ድሬን ኤንድ ኢኖቬቲቭ ዴቨሎፕመንት የሚል ድርጅት መስራች ናቸው። አነጋግረናቸዋል። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እንዘልቃለን። ኢህአደግ 11ኛውን የድርጅታዊ ጉባኤ ዛሬ በይፋ ዘግቷል። ቀደም ሲል በዜናው ላይ እንደገለጽ ነው ጉባኤው በድጋሜ የመረጣቸው ሊቀመንበሩ ዶክተር አብይ አህመድ ያደረጉትን ንግግር ሙሉ ቃል ቀጥሎ እናቀርባለን።
11ኛው የኢህአደግ ድርጅታዊ ጉባኤ በውቢቷ ከተማ በሐዋሳ ላለፉት 3 ቀናት ሲያደርግ የነበረውን ለሚቀጥሉት 2 ዓመት ተኩል መንግስታችን የሚመራበትን ስትራቴጂዎች፣ ታክቲኮች፣ አቅጣጫዎች ያመላከተበትና ፍሬያማ ውይይት ከማድረጉን ባሻገር ይህንን ድንቅ ህዝብና ታላቅ አገር ደግሜ ማገልገል እንድችል እድል ስለሰጠኝ የ11ኛው ድርጅታዊ ጉባኤ አመሰግናለሁ። ኢትዮጵያን እና ድንቅ ህዝቦቿን ማገልገል መታደል ስለሆነ በፍጹም ታማኝነት የተሰጠኝን ኃላፊነት የምወጣ መሆኑን ላረጋግጥላችሁ እወዳለሁ። በውይይታችን ካየናቸው አንኳር ጉዳዮች አንደኛው የሰላም ጉዳይ ነው። ሰላም በጃችን በቤታችን በደጃችን ያለ የማንገዛው በስርዓት የማንጠብቀው ከሆነ ግን ዋጋ የሚያስከፍል በመሆኑ በመንግስት በኩል የሰላም ተቋም እንዳዲስ ለማደራጀትና በጠንካራ አመራሮች ትኩረት ሰጥተን ለመስራት በህዝብ በኩል በተለይም የሀገር ሽማግሌዎች የጎሳ አመሪዎች ወጣቶች ምሁራን የሃይማኖት አባቶች በነጻ የተሰጠንን ሰላም የመጠበቁን ተግባር ከመንግስት ጋር ሆነው ኃላፊነታቸውን እንዲወጡ በዚሁ አጋጣሚ ጥሪን ማቅረብ እፈልጋለሁ። በኢትዮጵያ ላለፉት ጥቂት ወራት ማየት የጀመርነው የነጻነት የዲሞክራሲ አየር መልሶ እንዲበላሽ ከሚያደርጉ ጉዳዮች አንዱ የህግ የበላይነት አለመከበር ነው። ይሁንና ጉባኤተኛው በአንክሮ የተወያየበት ጉዳይ አሁንም የይቅርታና የፍቅር መርሃችን የማይቀየር ሆኖ ያንን ተላልፈው ህግ ጥሰው የሰው ህይወት ያጠፉ የሰው እንደም ያፈሰሱ ንብረት ያወደሙ ከይቅርታ በላይ በደላቸው የገነነ ግለሰቦች ከየትኛውም ብሔር ከየትኛውም ሃይማኖት በየትኛውም እድሜ በየትኛውም የስልጣን ክልል ቢሆኑ እንኳ የህግ የበላይነት መረጋገጥ እንዳለበት በጥብቅ መክሯል። ሁላችን የምንወዳት የምንሳሳላት ብዙዎች ህይወታቸውን የገበሩላት ኢትዮጵያ ህግን ማክበር በማይፈልጉ ግለሰቦች ሰላሟ እንዲደፈርስ የማንፈቅድ ኢትዮጵያውያን በሙሉ ከመንግስት ጎን በመሆን ከምንም በላይ ሰላማችንን በጋራ መጠበቅ ይኖርብናል። ጉባኤተኛው ባለፉት አመታት سنሰራባቸው የነበሩ የተለያዩ ህጎች አዋጆች ደንቦች መመሪያዎች የጀመርነው መንገድ ለማስቀጠል የሚያስቸግሩ ከሆነ የፍትህ ተቋሞቻችን ከመለከታቸው ባለድርሻ አካላት ጋር በዝርዝር በመምከር ማሻሻያ የሚያስፈልጋቸውን ህጎች በማቅረብ እንዲያሻሽሉ ጉባኤተኛው አቅጣጫ አስቀምጧል። የዲሞክራሲ ምህዳር የማስፋት ትልማችንና ጅምራችን የይስሙላ ስላልሆነ የምርጫ ቦርድ የሰብአዊ መብት ኮሚሽን ሌሎች ይህንን ተግባር ለማሳለጥ የተቋቋሙ ተቋማት በአመራር እንዲጠናከሩ አሰራራቸው ዘመናዊ እንዲሆን መጪው ምርጫ በህዝብ በሚፎካከሩ ፓርቲዎች በሚታዘቡን ሌላ እት ወንድም ሀገሮች ሁሉ የታመነ እንዲሆን መንግስት ያንበሳውን ድርሻ እንደሚጫወት ጉባኤተኛው በዝርዝር መክሮ አቅጣጫ አስቀምጧል። ምርጫ ዲሞክራሲያዊ ይሁን ስንል አሁን እያስተዳደረ ያለው ፓርቲ የህዝብ ይሁንታ አስካገኘ ድረስ ያ ይሁንታም በብዙሃን እስከታመነ ድረስ እንደሚቀጥለው ሁሉ ተፎካካሪ ፓርቲዎች አሁን ካላችሁበት የተበተነ ሁኔታ ሰብሰብ በማለት አማራጭ መሆን የሚያስችል ቁመና ይዛችሁ ማሸነፍ ብቻ ሳይሆን በመርጫው ድድሩ መሸነፍም እንዳለ በእኛም በእናንተም በኩል አስበን ጉዳዩ ማሸነፍ ሳይሆን ዲሞክራሲያዊ ምርጫን ኢትዮጵያ ውስጥ ማምጣት እንደሚገባን በሁላችንም ወገን ታምኖ በጋራ እንድንሰራ ጥሪ አቀርብላችኋለሁ። መላው የኢትዮጵያ ህዝብ ባለፉት የአራቱ ድርጊቶች ጉባኤ እንደታዘባችሁት አዳዲስ ምሁራን ወጣቶች ሴቶች ወደ ድርጅት አመራር ያመጣንበት ዋናው ምክንያት እስካሁን ኢትዮጵያን በማገልገል የነበሩን እንድክመቶች ፈትሸን የተሻለ መንግስት ለመሆንና የህዝብን ጥያቄ ለመመለስ የሚያስችል ቁመና ለመፍጠር ስለሆነ ኢህአዴግ በቀላሉ በመርጫም ይሁን በልማት ጉዳዮች ተገዳድሮ የማይወድቅ ስለሆነ ኢህአዴግን መፎካከር የምንፈልግ ኃይሎች በዚያው ልክ በአዲስ ኃይል አዲስ አስተሳሰብ በወጣቶች ባላረጀ ያመራር መንገድ ካልመጣችሁ በቀር ወኩክሩ ከባድ እንደሚሆን ኮዲው ልገልጽላችሁ ፈልጋለሁ። እኛ በአዲስ ጉልበት በአዲስ ብልሃት ስንመጣ በዚያ መንገድ ያልመጣችሁ ፓርቲዎች ኮዲው የሽንፈት ሽታ የሚሰማችሁ ከሆነ በእኛ በኩል ልምድ ለማካፈል ምክር ለመስጠት በስልጠና ለማገዝ እናንተን ለማጠናከርና አዲስ ኃይል ከእናንተ ወገን እንዲወጣ ፍላጎት ያለ መሆኑን ልንገልጽላችሁ ፈልጋለን። የሚዲያ ተቋማት አሁን ኢትዮጵያ የሚያስፈልጋት ከሁሉም በላይ ሰላም፣ ዴሞክራሲ፣ ልማት፣ እኩልነት ስለሆነ የዚህኛው የዚያኛው ፓርቲ ሳትሉ እውነት እየገለጣችሁ መንገድ እያመላከታችሁ የኢትዮጵያ ሕዝብ የሚኮራባችሁ ሙያተኞች እንድትሆኑ በታላቅ ኃላፊነት እንድትሰሩ የመንግስትም ይሁን የግል ሚዲያ ተደብቀን የተለያየ መረጃ የምናስተላልፍ ሰዎች ኢትዮጵያዊ ባህልና ኢትዮጵያዊ ማንነትን ባልጣሰ መልኩ ስራችንን እንድንከውን ከአደራ ጭምር ላሳስባችሁ ፈልጋለሁ። በሚቀጥሉት 2 ዓመታት ምርጫው እስኪካሄድ ኢህአዴጎች ከህዝባችን ጋር በመሆን ግብርናን ለማዘመን፣ ኢሪጌሽን ለማስፋፋት እንዲሁም በኢንቨስትመንት መስክ የኢትዮጵያን ባለሀብቶች በማጠናከር በተለየ መልኩ በመደገፍ ከውጭም አቅም ያላቸው ኢንቨስተሮችን በማምጣት ሥራ አጥነትን ለመቀነስና የጀመርነውን ልማት ለማሳደግ በልዩ ትኩረት የምንሰራ መሆኑን ጉባኤው መክሮ አቅጣጫ አስቀምጧል። ኢትዮጵያ ቀድም እንዳያችሁት ተዝቆ የማያልቅ ባህል ያላት ታይቶ የማይጠገብ በርካታ ቅርስ ያላት ሀገር ስለሆነች ሌላው የትኩረት መስካችን ቱሪዝም ይሆናል። መላው አፍሪካውያን ከሚቀጥለው ወር ጀምሮ ወደ ኢትዮጵያ ሲመጡ የቪዛ ስርዓቱን አቃለን በሚሊዮን የሚቆጠሩ አፍሪካውያን መጥተው ታሪካችን፣ ባህላችን፣ መልካ ምድራችን፣ ፍቅራችንን ሁሉ እንዲያዩ እንዲማሩ ከነሱም የሚያስተምሩት ካለ እንዲያስተምሩ በራችን ለመላው አፍሪካውያን ክፍት አድርገን ቱሪዝምን እናሳድግ ስለሆነ መላው ወጣቶችና ኢትዮጵያውያን ይህንን መልካም እድል ለመጠቀም ሰላምን መጠበቅ፣ እንግዶችን መንከባከብ፣ አገልግሎት ማሳለጥ፣ ከሐዋሳ ከተማ ተምረን መላው ቱሪስት ደስ ብሎት መጥቶ ደስ ብሎት እንዲመለስ ማድረግ ይኖርብናል። ሌላው ጉባኤው በዝርዝር የመከረው እና አቅጣጫ ያስቀመጠበት ከተሞቻችን ያደጉ፣ ደህንነትን የቀነሱ፣ በህዝቦቻችን ላይ የኑሮ ጫና የማያመጡ እንዲሆኑ በተለይም የኢትዮጵያ የአፍሪካ መዲና የሆነችው አዲስ አበባ እውነትም አዲስ አበባ እንድትሆን ከቆሻሻ አጽድተን ወጣቶች የሚዝናኑባቸውን ፓርኮች አስፋፍተን የሁሉም አፍሪካውያን መዲና እንድትሆን በልዩ ትኩረት የምንሰራ ስለሆነ የአዲስ አበባ ወጣቶች ባለፈው ወር እንዳሳያችሁት ከጎናችን በመሆን አዲስ አበባን አበባ እንድናስመስላትና የአፍሪካ መዲና እንድትሆን በጋራ እንድንሰራ አደራ ማለት እፈልጋለሁ። ኢህአዴግ ከሰሜን እስከ ምዕራብ ከምስራቅ እስከ ምዕራብ ከአራቱ ድርጅቶች በተጨማሪ ሌሎች አጋር ድርጅቶች ታክለውበት እነተኛ የኢትዮጵያ ድርጅት ሆኖ ሁሉም ኢትዮጵያውያን የሚሳተፉበትና የራሱን አንድነት የኢትዮጵያን አንድነት ለማስጠበቅ መሰረት ሆኖ እንዲሰራ የራሱን አንድነት የሚጠብቅ የኢትዮጵያን አንድነት የሚጠብቅ የኢትዮጵያን ህዝቦች አክብሮ ዝቅ ብሎ ለብነት ተጠይፎ የሚያገለግል መሆኑን ቃል ይገባላችኋል። ብልሹ አሰራር መጥፎ አሰራር ከባህላችን የሚቃረንና ህዝባችን የሚያስከፋ ስለሆነ እያንዳንዱ መስሪያ ቤት በሚከፈለው ልክ ሳይሆን ከሚከፈለው በላይ የኢትዮጵያን ህዝብ ፍቅር ያሰበ ማገልገል እንዲችል ልዩ ክትትልና ቁጥጥር በማድረግ ከህዝባችን ጋር ሆነን ዘመናዊ አሰራርና እርካታ አምጪ አገልግሎቶችን እንደምናመጣ ከወዲሁ ልገልጽላችሁ ወዳለሁ። በመጨረሻም ኢትዮጵያ እንደ ትልቅነቷ በርካታ ቋንቋ ባህል ሃይማኖት ያዘች ታላቅ ሀገር በመሆኗ እቺን ሀገር ማገልገል ቀላል ተግባር እንዳልሆነ ሁላችሁም ትገነዘባላችሁ። ዛሬም እንደተናንቱ የኢትዮጵያ እናቶች ለሰላም ለልማት ለብልጽግና ባብሮ ለማደግ በጸሎት እንዳትዘነጉን አደራ ማለት እፈልጋለሁ። ወጣቶች የነጋ ሀገር ተረካቢዎች ድንጋይ ሳይሆን መጥረጊያ ይዛችሁ ጦር ሳይሆን እጃችሁን ከፍታችሁ በማቀፍ ወደ ሥራ በመግባት ለሕዝባችሁ ክብር ለሀገራችሁ ኩራት እንድትሆኑ ተስፋ የሚጣልባችሁ ዜጎች እንድትሆኑ ፋኖች ዘርማዎች ቄሮች ብቻ ሳትሆኑ በሌሎች ስም የምትጠሩ ወጣቶች እንደ ኢትዮጵያ በአንድ ስም የምትጠሩና ህብረታችሁም ሀገራዊ እንዲሆን የምትቧደኑት ለመተጋገር እንጂ ለመገዳደል እንዳይሆን ለመደጋገፍ እንጂ ለመገፋፋት እንዳይሆን ለመስጠት እንጂ ለመቀማት እንዳይሆን በዚህ ታላቅ አገር ሁሉንም ቋንቋ ሁሉንም ባህል ሁሉንም ሃይማኖት ሳንጥል በጋራ መበልጸግና መሻገር እንድንችል ወጣቶች ታላቅ ኃላፊነት አለባችሁና በዩኒቨርሲቲ በሃይ ስኩል በስራ ገበታ ያላችሁ ሁሉ በየዕለቱ ስራችሁን በኃላፊነት በመስራት እቺን ድንቅ አገር ታላቅ የማድረግ ኃላፊነታችሁን ትወጡ በታላቅ ትህትና እለምናለሁ። የኢትዮጵያ ምሁራን አርቲስቶች የሃይማኖት አባቶች ሴቶች ታዳጊዎች ኢትዮጵያ ለሁላችን ስለምትበቃ ሁላችን በተሳተፍንበት ዘርፍ የሚጠበቅብንን በማድረግ ከመላው አፍሪካ ጋር እጅና እጅነን በመተሳሰር ለማደግ በጋራ እንድንነሳ ዛሬ በዚህ ድንቅ ሁኔታ እኛን ያከበራችሁ የአዋሳ ከተማና አካባቢዋ ህዝቦች ስትመለሱ አንድም ኮሽታ ሳይሰማ በፍቅር በዘፈን በማስታረቅ በማቀፍ ወደ ቤታችሁ እንድትመለሱና ይህ ደስታ እንዲበላሽ ለሚፈልጉ ግለሰቦችና ቡድኖች ሲሳይ እንዳትሆኑ ከታላቅ ትህትና ጋር ላሳስባችሁ ፈልጋለሁ። ሰላም ለኢትዮጵያ አንድነት ለኢትዮጵያ አብሮነት ለኢትዮጵያ ብልጽግና ለኢትዮጵያ እነተኛ ዲሞክራሲ ለኢትዮጵያ አብሮ ለማደግ የሚበጀው መደመር ለኢትዮጵያ እንዲሆን ይያል ስላደረጋችሁልን ሁሉ እግዚአብሔር ያክብራችሁ እጅግ አድርጌ ማመሰግን ሆነን ልገልጽላችሁ ወዳለሁ። በጣሪ
ጠቅላይ ሚኒስትር አብይ አህመድ የኢህአደግ ጉባኤ በይፋ ሲዘጋ ያደረጉትን ንግግር ነበር ያሰማናችሁ። ይህ 11ኛው ጉባኤ ትናንት ሲጠናቀቅ የአቋም መግለጫ በማውጣት እንደነበርም ተዘግቧል። በጉባኤው ላይ በታዛቢነት እንዲሳተፉ ከተጋበዙ ወገኖች መካከል ተቃዋሚ ሲባሉ የቆዩ በዶክተር አብይ አህመድ አጠራር ተፎካካሪ ድርጅቶችም ይገኙበታል። ከነዚህ መካከል የሰማያዊ ፓርቲ ሊቀመንበርን አቶ የሸዋስ አሰፋን አነጋግረናል። የዛሬ ፕሮዲውሰር ሰሎሞን አባተ ነው ትዝብታቸውንና የሚጠብቁትን እንዲያጫውቱት የጋበዛቸው።
በቅድሚያ አመሰግናለሁ አቶ የሸዋስ አሰፋ ለጊዜው እንደምንድነውት?
እኔም በጣም አመሰግናለሁ ጊዜ ልስጥልኝ። በጣም ሰላም ነኝ እግዚአብሔር ይመስገን።
አሜን። ማን ብዬ ልጥራዎት? ተፎካካሪ ብዬ ልጥራዎት? ተቃዋሚ ብዬ ልጥራዎት?
ወደ ተፎካካሪ እያደግን ነው እንግዲህ ከአሁን በራሳችንም ችግር፣ በአብዛኛው ደግሞ በገዢው ብርቱ ኃይል ጉልበት እየተደቆስን ነበርና አሁን እንግዲህ ከሌሎችም ጋር አብረን እየሰራን ወደ ኋላ የሚሸሹ ሰዎች ወደፊት እየመጡ ወደ ተፎካካሪነት ከፍ እያለ ነው። አሁን
እንግዲህ የኢህአደግ ሊቀመንበር ዶክተር አብይ አህመድ ዛሬ በጉባኤያቸው 11ኛ ጠቅላላ ጉባኤ መዝጊያ ላይ ባደረጉት ንግግር የቤት ስራ ሰጥተዋችኋል። እናንተ እንዴት ተረዱት አቶ የሸዋስ ያንን የቤት ስራ?
አዎ በጣም ጥሩ ነው። እንግዲህ ከመልካም ነገሩ ልነሳና ከመጀመሪያው የበዓለ ሲመጣቸው ጀምሮ በተፎካካሪ ፓርቲ በኩል ያሉ ሰዎችን አማራጭ ሀሳብ ያላቸው ወንድሞች ከማለት ጀምሮ በእውነት ለተፎካካሪ ወይም ለተቃዋሚ ፓርቲዎች ያሳዩት አቋም በጣም ጥሩና ከአንድ ኢትዮጵያዊ የሚጠበቅ ነው። የዛሬውም ከዛ የተለየ አይደለም። እንዳሉት በኢህአዴግ ውስጥ የለውጥ ኃይል አለ። ኢህአዴግ እንደምናውቀው የማይሰማ ድርጅት ነው። ግን ከዛ ከማይሰማ ድርጅት ውስጥ የወጡ የሚሰሙ ሰዎች የለውጥ ኃይሎች አሉና እነዛ አሸናፊ ሆነው ወደፊት የወጡበት መልካም ሀሳቦች ወደፊት የመጡበት ከለውጡ ጋር ራሳቸውን ያስተካከሉ ሰዎች ወደፊት የመጡበት ጉባኤ ነው እና እዛ ላይ እንግዲህ ለእኛ የሰጡት አሳይመንት አለ። በእርግጥ እሳቸውን ባይሰጡም የምንሰራው ነው የአንድ ህዝብ የለውጥ ጥያቄ በትክክል መልስ የሚያገኘው ተፎካካሪ ፓርቲ ሲኖር ነው። ያለዛ እዛው ሄዶ አገዛዙን ነው የሚለማመጠው ህዝቡና አማራጭ የፖለቲካ ኃይል እንደሚያስፈልግ ቀደም ብለን በመገንዘብ ከሌሎች አገራዊ ወይም አገር አቀፍ ሀሳብ ካላቸው በዜግነት ከሚያምኑ ድርጅቶች ጋር አብረን ሰርተን አንድ ትልቅ የፖለቲካ ኃይል ለመመስረት እየሰራን ያለ ነው። ስለዚህ እሳቸውንም አደራና አሳይመንት ተቀብለናል። እንደ ወንድምና አማራጭ ሀሳብ እንዳለው ኢትዮጵያዊ ግን ደግሞ በእነሱ በኩል እኛን ተፎካካሪ ማለት ብቻ ሳይሆን በእሳቸውም በኩል ገዢ ሳይሆን አስተዳዳሪ ፓርቲ እንዲሆን ድርጅታቸው እኩል እንዲያስተዳድር የምንተዳደርባቸውን ተቋማት እኩል እንድንገለገልባቸው እንዲያደርጉ አደራ እያል ይህን ለማድረግ ደግሞ በጋራ ለመስራት ሀገር ለማረጋጋት ለውጡን ተቋማዊ ለማድረግ አብረን ለመስራት ጉባኤውም ላይ ገብተን ተገኝተን ቃል ገብተናል። ለህዝቡም ቃል ገብተናል። በዛ መጠን ነው የምንሰራውን።
አቶ የሸዋስ በዚህ የለውጥ መንፈቅ አመት ተቃዋሚዎች የነበራችሁ ፓርቲዎች በተወሰነ ደረጃ ኢህአደጋውያን የሆናችሁ ይመስላል። የኢህአደግ አጋር ፓርቲዎች የሆናችሁ ይመስላል።
እንግዲህ ማን ነው ማንን የሆነው ህዝቡ ይፍረድ።
እሺ
እኛ የኢትዮጵያ አንድነት ያስፈልጋል የምንል፣ የዜግነት ፖለቲካ ያስፈልጋል የምንል፣ የዘር ፖለቲካ ይበትነናል የምንል ሰዎች ነበር እና በአንድነታችን ላይ መሰረት አድርገን እንስራ የምንል ኃይሎች ነበር እና በእኔ እምነት እነሱ ናቸው ወደኛ የመጡት። ዶክተር አብይ ናቸው ወደኛ የተደመሩት፣ ወይም የለውጥ ኃይሉ ነው ወደኛ የተደመሩት ብለን ነው የምናስበው። ዞሮ ዞሮ ግን ለውጡ የጋራ ነው። እከሌ የእኔ ነው ብሎ ሊወስደው የሚችል አይደለም። ተፎካካሪ ፓርቲዎች፣ በገዢው ፓርቲ በኩል ያሉ የለውጥ ኃይሎች፣ ኢቭን ከዲያስፖራው የውጭ ኃይሉ፣ ዲፕሎማቱ፣ ሁሉ ሰው የተሳተፈበት የለውጥ ሂደት ነው ይሄ። ሁሉም የኔ ነው ማለት ይችላል። ፋኖም፣ ቄሮም፣ ዘርማ የሚባሉት ቡድኖች ሁሉ የኔ ነው ማለት ይችላሉ። ስለዚህ በእኛ እምነት ይሄ የአንድነት ኃይሉ በተለይ ሲያራምደው የነበረው ፖለቲካ ነው እና ወደዛ ነው የመጡት ብለን ነው በእኛ በኩል የምንወስደው። ዞሮ ዞሮ የሀገርና የህዝብ ድል ነው። ስለዚህ ሁላችንም የኛ ነው ማለት እንችላለን በእኔ እምነት።
ስለ ጥንካሬ ቅድም ሲነግሩኝ መሰረታችሁን እያሰፋችሁ እንደዚሁም ከሌሎችም ጋር ህብረት እየፈጠራችሁ ለመስራት እየተዘጋጃችሁ እየተንቀሳቀሳችሁ መሆናችሁን ገልጸውልኛል እና ከነማን ጋር ነው ለመስራት እያሰባችሁ ያላችሁት? በምን ደረጃ ነው ህብረታችሁ ግንኙነታችሁ የሚቀጥለው?
እንግዲህ ይህንን በጉባኤም በምክር ቤትም ወስነን በሰማያዊ ፓርቲ ከማያድ ጋር የጀመርነው ውይይት አለ። በእርግጥ አላለቀም። ከቀድሞ አንድነት አባላት ጋር ግን ሙሉ በሙሉ በሚባል ደረጃ ተስማምተን ትልቅ ሀገራዊ ኃይል ለመፍጠር በጋራ እየሰራን ያለ ነው።
አንድ ጊዜ እዚህ ጋር አንዲት ነገር ላጥራ። ከመኢአድ ጋር ነው ወይስ ከማአህድ ጋር ነው?
መኢአድ።
እሺ ይቀጥሉ።
ማህድ ሌላ ነው። አዎ ከቀድሞ አንድነት ጋራ ሙሉ በሙሉ ተቀላቅለን አንድ ላይ እየሰራን ያለነው በጋራ ጉባኤ እያዘጋጀን ያለነው። ይሄን በሚናደርግበት ጊዜ ከእስር ቤት የተፈቱ ወንድሞቻችን አሉ። አንዱ አለም ሌሎችን ከእስር ቤት ወጡ ወንድሞች አሉ። እነሱ እኛ ተፈታን እንጂ አላማችን ገና አልተፈታም በሚል በፖለቲካው ተሳትፈው አማራጭ ፖለቲካ ኃይል በመመስረት ሂደት በጋራ እንደሚሰሩ ተማምነን አብረን እየሰራን ያለ ነው። ከዛ በኋላ እንግዲህ የተለያዩ ፖለቲካ ድርጅቶች ከውጭ ገብተዋል። በትጥቅ የነበሩ በሁለገብ ትግል የነበሩ ሁሉ መጥተዋል። ከዛ ውስጥ ከግንቦት ሰባት ጋር አብረን እስከ ውህደት ባለው አብረን መስራት እንደምንፈልግ መግለጫ አውጥተናል። በእነሱም በኩል ይሄ ፍላጎት አለ። ይህንን እንግዲህ ይሄ እራሳቸውን ክሊር ካደረጉ በኋላ አንዳንድ የሚሰሯቸው ስራዎች አሉ። ወደፊት አብረን ለመስራት እየተነጋገርን ያለ ነው። ስለዚህ በእኛ በኩል እንደዚህ ሰፋ ያለ በተቻለ መጠን በአደረጃጀትም በአሰራርም ከቀድሞ ቅንጅት ሰፋ ባለ ደረጃ ለህዝብ የሚቀርብ ፓርቲ ለማምጣት እየሰራን ያለ ነው።
አሁን ያስቀመጣችሁት የጀመራችሁት ጥንስ ሳለ ወይስ በንግግር ደረጃ ነው ያላችሁት?
በንግግር ደረጃ ነው ያለው አሁን።
ስለዚህ እርስዎ አሁን እየተናገሩ ያሉት በሰማያዊ ፓርቲ ስም ብቻ ነው ማለት ነው?
አዎ።
እሺ፣ አቶ የሸዋስ ሰሞኑን እየተካሄደ የነበረውን ዛሬ የተጠናቀቀውን የኢህአደግን 11ኛ ጠቅላላ ጉባኤ በምን ያህል ቅርበት ተከታትለውታል?
እንግዲህ ይሄ ጉባኤ ለየት የሚያደርገው ኢህአደግ 100% አሸነፍ ያለው ብሎ ህዝብ ደግሞ አላሸነፍክም ብሎ ለለውጥ ከተነሳ በኋላ የተደረገ ጉባኤ ነው።
ግን ከዛ በፊት ስለ ራስዎ ከጉባኤው ጋር ስላለዎት ግንኙነት ነበር ማወቅ የፈለግኩት እና ታዛቢ ነበሩ? በአዳራሹ ውስጥ ተገኝተው ነበረ ወይስ በርቀት ነው የተከታተሉት?
ተገኝቼ ነበረ። በነገራችን ላይ ይህን ጉባኤ ብቻ ሳይሆን ከዚህ ጉባኤ በፊት የተደረጉ የአራቱ ድርጅቶች ጉባኤዎችን በተለያየ ሁኔታ የተፎካካሪ ፓርቲ አመራርና አባላት ተሳትፈናል።
እሺ፣ የተጋበዛችሁ
ተሳተፍናለን? አዎ፣ የተጋበዝ ሁሉም ላይ ተጋብዘናል። ሁሉም ድርጅቶች የህወሓትም ላይ የደኢህዴንም ላይ የብአዴንም ላይ እና የኦህዴድም ላይ በተለያየ ሁኔታ ማለት አንዱ ላይ አንዱ ባይገኝ አንደኛው ሌላው ላይ በስራ ምክንያት ማለት
እንደ ፓርቲ ማለት ነው።
እንደ ፓርቲ ሁሉም ላይ እየተገኙ ከብቻ ተቃዋሚ ከሚባለው ግሩፕ ሁሉም ጋር እየተገኘ በታዛቢነት አይቷል፣ ታዝቧል። እንግዲህ የተለየ የሚያደርገው ከቀድሞ ከዚህ ቀደም ከነበሩት ጉባኤዎች ለየት የሚያደርገው ይሄ ህዝብ ለለውጥ ከተነሳ በኋላ እና በእያንዳንዱ በፓርቲ ውስጥ ባሉ የለውጥ ኃይሎች የለውጥ ፍላጎቱ ከተቀነቀነ በኋላ በመሆኑ በሁሉም ድርጅቶች ማለት ይቻላል ጎታች ሀሳብ ያላቸው ሰዎች ከዛ ውስጥ እንዲወጡ ተደርጓል። በጣም የዘረኝነትና የጎታች ሀሳቦችም እንደዚሁ የወጡበትን ሁኔታ እናያለን። በተለይ በአዴንና በኦህዴድ በቀድሞ ማለት ነው ፍጹም የሆነ ድርጅታዊ ነጻነት ያገኙ ይመስለኛል። ምክንያቱም ስማቸውን ቀይረዋል፣ አርማቸውን ቀይረዋል። እንግዲህ ከዚህ በፊት እንደሚባለው የህወሓት ስሪትና የህወሓት ፈረሶች ናቸው ሲባል የነበረ ነው። ያንን ሙሉ በሙሉ ያራገፉ እና ያንን የሚያስፈጽሙ ሰዎችንም የጣሉ ይመስለኛል። እና አንደኛ ከዚህ በፊት እንደነበረው በኮሚኒስታዊ አሰራርና በሚስጥር አይደለም፣ በግልጽ እኛ ብቻ ሳይሆን የሀገር ሽማግሌዎች፣ የባህል አባቶች ሁሉ ተጋብዘው እንዲያዩት ፊት ለፊት የተደረጉ ጉባኤዎች ናቸው። ስለዚህ የዛ ውጤት በመሆኑ ይሄኛው የኢህአዴግ ጉባኤ ለመጀመሪያ ጊዜ ማለት ይቻላል ዶክተር አብይም ብለዋታል እኛ ፊት ለፊት ቀርበን እዛው አዳራሽ ውስጥ በጎን ለጎን ተቀምጠን የተወሰኑ ሪፖርቶችንም ያዳመጥንበት ያየንበት ስለሆነ በጣም ለየት ያለ ነው። በእኛ እምነት የለውጥ ኃይሉ አሸንፏል። የለውጥ ኃይል የሆኑ ሰዎች ወደፊት መጥተዋል። የለውጥ ሀሳቦችም በትክክል ተቀንቅነዋል ብለን እናስባለን። እንግዲህ በእውነት ለመናገር ከኢህአዴግ ከዚህ በላይ አንጠብቅም፣ በዚህ ደረጃ ማለት ነው። ወደፊት ብዙ መስራት ያለበት ይኖራሉ። በአይዲዮሎጂ ደረጃ አልነኩትም። በእኛ እምነትም በአይዲዮሎጂ ደረጃ ይቀይር አይቀይር ውስጥ አንገባም። ምክንያቱም ያንን አይዲዮሎጂ አቅርቦ ሊበራል ዲሞክራሲ የሚለውን አቅርቦ ህዝብ ከመረጠው ይመርጠዋል። ካልመረጠ ደግሞ ሊበራል ዲሞክራሲ ወይም ሶሻል ዲሞክራሲ የምንል ፓርቲዎችን ሊመርጥ ይችላል እና እንደ ድርጅት ያንን ይዞት ሊቆይ ይችላል። እኛ ጉዳያችን አይደለም።
አብዮታዊ ዲሞክራሲ በአንድ በኩል፣ በሌላ በኩል ሊበራል ዲሞክራሲ ወይም ሶሻል ዲሞክራሲ ነው እያሉኝ ያሉት
ሊወዳደር ይችላል እና ይሄን ካልቀየረ አልተለወጠም ማለት አንችልም። ዋናው ነገር የህዝብን የስልጣን የበላይነት አምኖ መቀበል እና ለዚህ የሚረዱ ተቋማትን ነጻ ማድረግ፣ የውድድር ሜዳውን ማስፋት ነው የሚጠበቅበት። ይህንን ደግሞ እነዚህ የተባሉት የለውጥ ኃይሎች እየሄዱበት ነው። በተለይ ለውጡን ተቋማዊ ማድረግና አገር ማረጋጋት ላይ የእኛም ኃላፊነት ስላለ እኩል ወጥተን እንሰራለን የሚል እምነት ነው ያለን።
የኢህአደግ ጠቅላላ ጉባኤ ትናንትና ሲጠናቀቅ ባወጣው የአቋም መግለጫ ውስጥ ዲሞክራሲን በማስፋትና ሀገራዊ መግባባትን ለመፍጠር በርካታ ስራዎች ተሰርተዋል የሚል አረግ ይገኝበታል። በዚህ ውስጥ ምናልባት የሀገራዊ መግባባትን ለመፍጠር በሚለው በኩል አሁን እርሶ የሰጡኝ ማብራሪያ የተወሰነ ምላሽ የሚሰጥ ይመስለኛል። ዲሞክራሲን በማስፋት በኩል ተሰርቷል የምትሉት ስራ አለ እናንተ እንደ ተፎካካሪ?
ገና ነው ባይነን። እንግዲህ እስረኞችን መፍታት፣ የተሰደዱ ፖለቲከኞች እንዲመለሱ ማድረግ፣ ድርጅቶች እንዲገቡ ማድረግ አንድ ነገር ነው። እነዚህ ድርጅቶችና
ይሄ መብቶችን የማረጋገጥ መብቶችን የማስጠበቅ ጉዳይ ነው።
ትክክል። አዎ፣
ከዲሞክራሲ ጋር የተያያዘ አይደለም።
አይደለም። ምርጫ ቦርድን በእውነት መሀል ላይ ቆሞ የሚፈርድ ዳኛ ማድረግ ላይ ገና ምንም አልሰራ ነው። እኛ እኮ ከዚህ በፊት ኢህአዴግ 100% አሸነፈ ሲባል እኮ ዝም ብሎ አይደለም፣ ዳኛውም ኢህአዴግ ነው፣ ተወዳዳሪውም ኢህአዴግ ነው። በአንድ ኳስ ሜዳ ውስጥ ዳኛውንም ተጫዋቹንም ገጥሞ ማሸነፍ አይቻልም። ስለዚህ ምርጫ ቦርድን ነጻ በማድረግ በኩል ገና አልተጀመረም ምንም ስራ። ፍርድ ቤቶች በኩል ገና ምንም አልተጀመረም። ምርጫ ቦርድ ሲባል ባይዘው እስከ ታች ድረስ ይሄ የካድሬ መዋቅር ታች ድረስ ምርጫውን የሚያስፈጽመው ኮረጆ የሚገለብጠው ማለት ነው። እሱን ሙሉ በሙሉ ማጥራት ላይ ገና ምንም አልጀመርንም። ይሄ እንግዲህ አብረን የምንሰራው ነው። የፍርድ ቤቶች ጠቅላላ፣ የፍትህ ተቋማት፣ የእንባ ጠባቂ፣ የጸረ ሙስና ሚዲያዎቹ፣ አሁን ሚዲያዎቹ ሪሌቲቭሊ ደህና ናቸው። ምንም እንኳን ስርዓት የምናስይዝበትን መንገድ ገና መነጋገር ቢኖርብንም ከባለፈው የተሻለ ሁኔታ አለ አሁን። ስለዚህ ዴሞክራሲን ማስፋት ላይ ተስፋው ነው እንጂ ያለ ስራው ገና አልተጀመረም ማለት ይቻላል።
የኢህአደግ ሊቀመንበር በዛሬው ንግግራቸው ለዚህ ጉዳይ ትኩረት ሰጥተው ተናግረዋል። ይህን ውይይታችንንም ስንጀምር አቶ የሽዋስ መነሻው ይኸው ነበርና በዚህ በምርጫ ቦርድ ጥያቄ ላይ፣ በሰብአዊ መብት ኮሚሽኑ ላይ እና በመሳሰሉት ላይ የሁሉንም ተሳትፎ ነው ጥሪ ነው ያደረጉትና ፓርቲያቸውም ዝግጁ እንደሚሆን ፓርቲያቸው ከማለት ግንባራቸው ዝግጁ እንደሚሆን ተናግረዋል የኢህአደግ ሊቀመንበርና ምን ያህል ትቀበሏቸዋላችሁ እናንተ እስካሁን ድረስ ከሄዱበት መንገድ በመነሳት ኢህአደግንም በቅርብ የምታውቁ ከመሆናችሁ ጋር ተያይዞ?
አዎ፣ እኛ እንግዲህ ኢህአዴግን በሁለት ከፍለን ነው የምናየው። የለውጥ ኃይልና ጎታች ምንላቸው አሉ። በእኛ እምነት አሁን የለውጥ ኃይሉ አሸንፏል፣ ወደፊት መጥቷል ስለምንል እና የሰሯቸውንም ስራዎች ስለምናይ እምነት አድሮብናል ወይም ትልቅ ተስፋ አለን። ለምሳሌ በኢትዮ ኤርትራና በሌሎች ጎረቤት ሀገሮች የሰሩት፣ እስረኞች ላይ የሰሩት፣ በሃይማኖት ተቋማት ላይ የሰሩት ዝም ብሎ የአፍ ብቻ ሳይሆን የተግባርም ሁኔታዎች ስላሉ የሚያደርጉ የሚሉትን ነገር ያደርጉታል ብለን ተስፋ አለን። በጋራ መስራቱ ላይ በተመለከተ እንግዲህ እነሱ በጣም በተከታታይ ጉባኤዎች ስለሆኑ እንጂ እንደ ሰማያዊ ፓርቲ በተደጋጋሚ ጠይቀናል። ያልነው ምንድን ነው? ይሄ ለውጥ የሁላችንም ነው። ስለዚህ ለውጡ ወዴት እንደሚሄድ ግልጽ የሆነ አቅጣጫ እንድንሰጥ በጋራ ቁጭ ብለን እንምከር። ይህንን ከመከርን በኋላ እነዚህን ተቋማትን ሪፎርም ወደ ማድረጉ እንሄዳለን። በአንድ ፓርቲ ለዛውም ችግር ሲፈጠር በነበረ ፓርቲ በኢህአዴግ ብቻ ሪፎርም አድርጎ መጨረስና ማስተካከል አይቻልም። ስለዚህ በጋራ እንምከር፣ ጥሩን ስብሰባ። ምክንያቱም የተፎካካሪ ፓርቲ ብቻ ቢሰበሰብና ቢወስን ፋይዳው ያን ያክል ስለሆነ በጋራ በገዢው ፓርቲ ውስጥ ያሉ የለውጥ ኃይሎች እኛም በጋራ ቁጭ ብለን መክረን እነዚህን ተቋማት በተለይ አንገብጋቢዎቹን ቶሎ ማስተካከል አለብን በሚል በተደጋጋሚ በደብዳቤም ባገኘነው አጋጣሚም ጥሪ አስተላልፈናል። እንግዲህ ጉባኤዎችን እንጨርስ፣ አንዳንድ አስቸኳይ ጉዳዮች፣ ሀገር የማረጋጋት ስራ አለብን፣ ከሱ እንውጣ የሚል ነው። በቀጣይ እንግዲህ ይህንን ያደርጋሉ ብለን ተስፋ እናደርጋለን።
ጉባኤው ሲጠናቀቅ በዚህ በቅድም በገለጽኩት አቋም መግለጫ ላይ የቅልበሳ ስጋት የለውጡ ቅልበሳ ስጋት እንዳለ በተለያዩ ነጥቦች ላይ በተለያዩ ሁኔታ በተለያየ አገላለጽና አቀራረብ አንስቷል ደጋግሞ። ለመሆኑ አለ ይላሉ ይሄ የለውጥ ቅልበሳ ስጋት ከየት የመጣ ነው? አቋም ውስጥ እንደዚህ ጎልቶ የሚታየው በኢህአደግ?
አዎ፣ እንግዲህ ዶክተር መረራ ናቸው መሰለኝ ሲናገሩ፣ ዶክተር አብይ የኢትዮጵያን ሕዝብ ሳይሆን ኢህአዴግን ማስተዳደር ነው የሚቸግራቸው ብለው ነበር መጀመሪያ አካባቢ። ምክንያቱም ባለቃና በሎሌ አወቃቀር የመጣ ለረጅም ጊዜ ማን ምን አለ በሚል በራሱ የሚወስን ሳይሆን በክሊክ የሚወስን መዋቅር የነበረበት ነው ኢህአዴግ እና የሊግ የምናምን የሚባሉ ሊታዘዙ የሚችሉ ግን ኃይል ያላቸው ስብስቦች የነበሩበት ነው። በዛ ላይ የክልል ሚዲያ፣ የክልል ልዩ ኃይል ምናምን የሚባል እትም ያለ አስቸጋሪ የሆነ ስትራክቸር የነበረበት ለአገዛዝ እንጂ ለአስተዳደር ፍጹም የማይመች አገዛዝ የነበረበት ድርጅት ነው ኢህአዴግ እና በእነዚህ በለውጥ ኃይሎች ጥበብ፣ በህዝቡ ግፊት፣ በህዝቡ ትብብር፣ በተጨማሪ ደግሞ በፈጣሪ እርዳታ ነው እዚህ ላይ የደረስ ነው እና እውነት ነው በጣም ከባድ ሁኔታዎችን እንዳለፉ እኛ በቅርበት አይተናል። እኛ ግን ይሄ ቅልበሳ በፍጹም አይኖርም፣ ቢኖርም በፍጹም ተግባር ላይ አይሆንም የምንልበት ሁለት መሰረታዊ ነገር አለን። አንደኛ ይሄ ለውጥ የጋራ በመሆኑ ኢከሌ ፌል አደረገ ወይም ኢከሌ ወደቀ ተብሎ አብሮ የሚኮላሽ የለውጥ ሂደት አይደለም። የውጤቱ ባለቤት ሁሉም ስለሆነ ለምሳሌ በ97 ጊዜ የቅንጅት መሪዎችን በማሰር ለውጡን ማኮላሸት ችለዋል። የለውጡ መሪዎች በዋናነት የቅንጅት መሪዎች ስለነበሩ ማለት ነው። አሁን ግን ሰማያዊን ወይም መድረክን ወይም ግንቦት ሰባትን ወይም ሌላ ድርጅት በማሰር እና እንትን በማድረግ መቀልበስ የሚቻል አይመስለኝም። አንደኛው እሱ ነው። ሁለተኛው የኢትዮጵያ ሕዝብ በተለይ ወጣቱ በፍጹም ለአምባገነናዊ ስርዓት የሚመች አይሆንም። ከዚህ በኋላ ማሸነፍን ታግሎ ማሸነፍን ይሄ በሕዝባዊ አመጽ ማለት ነው በተግባር አይቶት በተግባራዊ አድርጎት በፍጹም የአምባገነንን ጉልበት መስበር እንደሚቻል ማንበርከክ እንደሚቻል ተምሮበት ነው ያለፈው እና ይህ አደረጃጀት ደግሞ አሁንም ያለ በመሆኑ ቄሮም ፋኖም ሌላውም ወደታች ያለው አደረጃጀት እንዳለ በመሆኑ ከሁሉ በላይ ደግሞ ወጣቱ ይህንን የለውጥ አይሎች በኢህአዴግ በኩል የመጡትን ማለት ነው ዶክተር አብይን፣ አቶ ለማን እና አቶ ገዱን፣ አቶ ደመቀ ሌሎችንም የለውጥ ኃይሎች እንደ ራሱ አድርጎ እንደ ኢህአዴግ አባልና ይህንን የዘር ፖለቲካ ወይም አብዮታዊ ዲሞክራሲ እንደሚያነበንብ ካድሬ ሳይሆን ለአንድነት፣ ለለውጥ፣ ለዜጋ መብት፣ ለህዝብ ነጻነት፣ ለህዝብ የስልጣን የበላይነት የቆሙ ሰዎች አድርጎ ስለወሰዳቸው በፍጹም ይህንን በቀላሉ መረበሽ ይቻል ይሆናል። ትንሽ ጊዜ አለመረጋጋት መፍጠር ወይም ማመስ ይቻል ይሆናል በአንዳንድ ቦታዎች ላይ እንዳየ ነው። በፍጹም ግን ይህንን የለውጥ መንፈስ መቀልበስ የሚቻልበት አቅምም ያለ አይመስለኝም።
የተወሰኑ የኢህአደግ አባል ድርጅቶች የአንዱ ተጋላቢ ነበሩ፣ ፈረሶች ነበሩ እየተባለ ቆይቷል እና አሁን ባለው ሁኔታ ደግሞ ግልቢያው ጋላቢውን የቀየረ ይመስላል የሚሉ ወገኖች ይሰማሉ። አልፎ አልፎ እንዲህ አይነት ሁኔታ ይሰማችኋል እናንተ?
እኛ አንድ
ከአንድ ጋላቢ ወደ ሌላ ጋላቢ ተቀየረ የሚሉ አሉ።
እኛ እውነት ለመናገር እንደዚህ አይነት ስሜት አይሰማንም። አንድ ትንሽ የማያስደስት ስሜት ያለን ተቋማቱ ከህወሓት ኢህአዴግ ነጻ ወጡ እንጂ ከኢህአዴግ ነጻ አልወጡም። ለምሳሌ ምርጫ ቦርድ ወይ ሚዲያው ወይም የፍትህ ተቋማት ከኢህአዴግ ነጻ እንዲሆኑ ነው የምንፈልገው። በየትኛውም በድርጅት የበላይነት እንዲዘወሩ አንፈልግም። ስለዚህ በዚህ ደረጃ ክሊር የሆነ ነጻነት የላቸውም ተቋማቱ። በአንዳንድ ቦታዎች እንደሚሰማው ግን ከሌ በከሌ የተቀየረ የሚባለው ስሜት በእውነት የለንም እኛ። ምክንያቱም አንዳንድ ጊዜ እውነቱን እውነት ማለት አለብን። አንዳንድ የምናያቸው ቅድም እንዳልከው እናንተ ናቸው የሄዳችሁ እነሱ ነው የመጡ እስኪባል ድረስ ኢትዮጵያዊ ስሜት ያለው ድርጅት የሚያቀነቅነውን የሚናገሩ ሰዎች ናቸው የመጡት ወደፊት እና በዚህ ሁኔታ አንደኛ በጣም ጠዋት ነው እንደዚህ ብሎ ለመፈረጅ፣ ሁለተኛ ደግሞ ጥሩ የሚናገሩትን የሚያደርጉ ሰዎች ናቸው እና ለለውጡ ይጠቅም ዘንድ መልካም መልካሙን ብናይ የተሻለ ነው ባይ ነኝ።
አመሰግናለሁ እንግዳችንን። ከማይሰማው ኢህአደግ ሰሚ ጆሮ ያለው ኃይል ወጣና እነሆ የመላውን የኢትዮጵያ ሕዝብ ፍቅር አሸነፈ ነው ያሉት አቶ የሸዋስ ጥቅስ ነው። እናመሰግናለን። ንግግራችሁ ውይይታችሁ የሚቀጥል ይመስላል።
ይቀጥላል። ሰኞና ከዚያ በሚቀጥሉት ቀናት እንደዚሁ እናነሳለን። በጣም ብዙ ጉዳዮችን ነው ያነሳ ነው። ብዙ ነው የገመገሙት ትንታኔ የሰጡት አቶ የሸዋስ በጉባኤው ሂደት ላይ፣ በአቋም መግለጫው ላይ፣ በሊቀመንበሩ የዛሬ ንግግር ላይ። ከዛ በተጨማሪ የኢህአደግን ቃል አቀባይ አቶ ፈቃዱ ተሰማንም አግኝቻቸው ነበር። እሳቸውም ዝግጁ ናቸው ማብራሪያ ለመስጠት። ሐዋሳ ግን የገዢ ፓርቲው ጉባኤ የሚካሄድባት ከተማ እስካትመስል ድረስ የስልክ ግንኙነት በጣም የተበላሸ ነው። ሪፖርተሮቻችንን እንኳን ማግኘት በጣም ነው የተቸገር ነው እና በዚህ ምክንያት ላገኛቸው አልቻልኩኝም ከአንድ ጊዜ ከተገናኘን በኋላ። ስለዚህ እሳቸውንም እንደዚሁ ይዤ መለሳለሁኝ። በነገራችን ላይ ቅድም የጠቅላይ ሚኒስትሩን ወይም የኢህአደግን ሊቀመንበር ንግግር ስናደርግ መጨረሻ ላይ በድምፅ መደራረብ ምክንያት ሳይሰማ ቀርቶ ነበር።
ከፕሮዳክሽን ችሎታ ማነስ አይደለም
አይደለም።
እሺ፣ እሱን በሱ በሳቸው ምርቃት
ፕሮዳክሽን ርቀት ምክንያት
እሺ፣ በሳቸው ምርቃት እናሰማና ወደሚቀጥለው እንሂድ
እንሸጋገር።
ፈጣሪ ኢትዮጵያን አብዝቶ ይባርክ። አመሰግናለሁ።
አሜን ብለናል እኛም። ወደሚቀጥለው ቀደም ሲል ወደ አስተዋወቅነው ቅንብር እናልፋለን። ከኢትዮጵያ ቀደምት ሴት የሕዝብ ጤና ጥበቃ ባለሙያዎች አንዷ የሆኑት ኢትዮጵያን ጨምሮ በሶስት የአፍሪካ አገሮች በእስያም በህንድ ለሰላሳ ዓመታት በኃላፊነት ደረጃ ተሞክሮ ያላቸው እንግዳ ናቸው። በአሁኑ ጊዜ በጡረታ ላይ ያሉት ዶክተር ተዋበች በውጭ ባሉ ባለሙያዎችና በኢትዮጵያ ተቋማት መካከል የእውቀት ድልድይ ለመመስረት የሚጥር ድርጅት መስርተው ይንቀሳቀሳሉ። በስቱዲዮ ያነጋገራቸው ቆንጅት ታዬ ባለፈው ሳምንት የጀመረችውን ዛሬ ታጠቃልላለች። ሌሎች ሀገሮች በውጭ ባሉ ዜጎቻቸው እውቀት ሀብት ተጠቅመው የላቀ ደረጃ ላይ ደርሰዋል። ኢትዮጵያ ያን ማድረግ አለባት። አሁን አመቺ ሁኔታ ተፈጥሯል ነው የሚሉት እንግዳችን።
የተለያዩ ሀገሮች ለምሳሌ ህንድ፣ ኮሪያ፣ ቻይና ዳያስፖራ ፕሮፌሽናሎቻቸውን በሚገባ ተጠቅመዋል በሚገባ። ስለዚህም ነው አሁን ሀያል የሆኑ ያሉት። እኛም ጋር ያንን ማድረግ እንችላለን። በተለያየ ቦታ ውጭ የሚኖሩ ፕሮፌሽናሎችን ባነጋገርኩ ቁጥር ያገኘሁት ሪስፖንስ ይሄ ነው። መስራት እንፈልጋለን፣ ኮንትሪቢዩት ማድረግ እንፈልጋለን፣ ዊ አር ሬዲ፣ ግን ስልት አለ ወይ? በምን አይነት ነው የምንመጣው? መምጣቱ ብቻ ሳይሆን እዛስ ያሉት ተቋሞች በአግባቡ ይህንን እውቀት ሀርነስ ለማድረግ የሚያስችል ስትራቴጂ አላቸው ወይ? ምክንያቱም ከዚህ ሄደው እዛ ቁጭ ብሎ መዘጋጀት ያለበት ጉዳይ አይደለም፣ እጅ ለእጅ መሄድ ያለበት ጉዳይ ነው። እና አባይድ እነኚህ ሁለቱ ጉዳዮች ላይ ትኩረት እየሰጠ ነው እየተንቀሳቀሰ ያለው። እና ስንጀምር የዛሬ 12 ዓመት ቅድም እንዳልሱ ይህ ሀሳብ እንግዳ ነው። ዳያስፖራ ሲባል ሁልጊዜ ኢንቨስተር ነው የሚመስለው። እና ዳያስፖራ ከተባለ በኢንቨስትመንት ረገድ ላይ ነው የነበረው። ነገር ግን ብዙ ግፊት እየተደረገ አሁን ዳያስፖራ ፖሊሲ ወጣ። ዳያስፖራ ፖሊሲ ውስጥ ስለ እውቀት ያለው ዳያስፖራ የተጠቀሰ እንት ሁኔታ አለ፣
የተለየ ክፍል አለው
አሁንም ደግሞ ከሱ በተጨማሪ ደግሞ የዳያስፖራው የእውቀት ዳያስፖራውን እንዴት መጠቀም ይቻላል የሚል መመሪያ እንዲወጣም ተደርጓል። ከውጭ ጉዳይ ሚኒስቴር ጋር በቅርብ አብረን እንሰራለን። እኛ አብረን የምንሰራው ሳይንስና ቴክኖሎጂ ሚኒስቴር፣ የውጭ ጉዳይ ሚኒስቴር፣ የጤና ጥበቃ ሚኒስቴርና ትምህርት ሚኒስቴር ጋር ነው። ሌሎችን ሚኒስትሮች አብረን አንሰራ ማለት ሳይሆን ግን ፎከሳችን እነኛ ሚኒስትሮች ላይ ነው። ሌላው ይሄ እንግዲህ ውጭ ያሉቱ ተለይቶ ከታወቀ ዘን አገራችን የምትፈልገው ምኑን ነው የሚለውን ደግሞ አገር ውስጥ ካሉ ተቋማት፣ አገር ውስጥ ካሉ ኃላፊዎች፣ ምሁራን ያ ከታወቀ በኋላ ይህንን አይነት ባለሙያ በዚህ ጊዜ ለይህን ያህል ጊዜ እንፈልጋለን ብሎ ለይቶ ማፕ ከተደረገ በኋላ ዘን ይህንን ስሙዝሊ ለማቀናጀትና ለማካሄድ ይቻላል። ሌላው አሁን ለምሳሌ የኢንዱስትሪ መንደሮች እየተባለ በተለያየ ቦታ የእውቀት የሚፈለግበት መስክ በጣም እየሰፋ ሄዷል። እና ስለዚህ ያ አገሪቱ ያሉት ተቋማት ምንድን ነው ከውጭ ካለው ፕሮፌሽናል የሚፈልጉት የሚለውንም ለይቶ ማወቅ ያስፈልጋል። እና ያንን አብሮ ማቀናበር ይህንን እንግዲህ ሌሎችም አገሮች ሰርተውታል፣ ሌላ ጋር ሰክሰስፉል ሆነዋል። እኛም ጋር ሰክሲድ የማናደርግበት ምክንያት የለም። የኢትዮጵያዊ ፕሮፌሽናል ውጭ ያለው ፓሽን በጣም 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 ጠንካራ ነው።
በተለይም በመሪ ደረጃ አሁን እንዲህ አይነቱን ጥሪ እያደረጉ ባሉበት ጊዜ
እውነት ነው። ስለዚህ ነው አባይድ በዚህ ጉዳይ ላይ ብዙ ነገር የሚያጠናን ስለሆነ አሁን በሀገራችን ውስጥ ያለው ሁኔታ በጣም በጣም እየተመቻቸ ነው ያለው። እና በቅርብ ጊዜ ውስጥ ይህ አሁን የምንለውን ስልት ዘርግቶ ውጭ ያሉ ባለሙያዎቻችንን በአግባቡ በተለያየ ዘዴና ስርዓት መጠቀም ይቻላል። እና ለእኛ ትልቅ አመቺ ጊዜ ነው።
እርግጠኛ ነኝ ደግሞም የዶክተር አብይ አመራር ይህንኑ ጥሪ ሲያደርግ ስለነበረ እንዲህ አይነቱን እውቀት እንዲህ አይነቱን ፍላጎት እንደሚጠቀሙበት እርግጠኛ ነኝ። ጠቅላይ ሚኒስትሩ ለጉብኝት የመጡ ሰሞን እንደዚሁ እናነጋግር ነበር። ተመልሰው ይሄዳሉ ወይ? ተመልሰሽ ትሄጃለሽ ወይ? ሀገራችሁን አገልግሉ ተብሎ ጥሪ እየተሰማ ነው እያልን ስንጠይቅ አንዲቱ በሪል ስቴትና በፋይናንስ ሙያ ላይ የተሰማራች ሴት በአጋጣሚ ብቻዋን ነው ልጅ የምታሳድገው እና ነቅሎ መሄድ አቅምም ባይኖር በርቀት ልክ አሁን እርስዎ እንዳሉት ሁሉ ሰው ተመልሶ መግባት የለበትም። በርቀት መደረግ የሚችሉ የእውቀት ሽግግሮች ሊኖሩ የእውቀት ድልድይ መሆን ይቻላል የሚለውን ስታነሳ ነበር።
እውነት ነው። አሁን በተለይ የዳያስፖራ ስትራቴጂ ከሌላው ስትራቴጂ የሚለየው ሪኮግናይዝ የሚያደርገው ምንድን ነው? ፕሮፌሽናሎችን ባሉበት ቦታ ሆነው እንዴት አድርገው ለእውቀታቸውን ለማካፈል ይችላሉ ነው። እንደተባለው ሁሉም ሰው ነቅሎ ሊሄድ አይችልም። ያም ደግሞ መሆንም ያለበት ጉዳይ አይደለም። ስለዚህ የተለያዩ አካሄዶች አሉ። የተለያዩ አንዳንዱ ለምሳሌ ሰባቲካል ሊባል አንድ አመት ልወስድ ነው፣ በዚህ ጊዜ ውስጥ በዚህ ሙያ አገልግል ፈልጋለሁ ይላል። አንዱ ለወር ወይም ደግሞ ለሁለት ወር ብቻ ነው አቬለብል የሆንኩት በዚህ አመተ ምህረት ብሎ ይላል። ምክንያቱም ያለው ፕሮፌሽናል እዚህ ስራ ላይ ነው ያለው። አሁን ስራ ፈቶ የተቀመጠ የለም። ስለዚህ ያ ከስራው ጋር ኑሮም አለው፣ ልጆችም አሉ፣ ቤተሰብም አለ፣ ህይወትም አለ። ስለዚህ ያንን እንደዚሁ ብድግ አድርጎ ትቶ መሄድ ሳይሆን አሁን ሁኔታዎቹ እየተመቻቹ ስለሆነ አገር ውስጥ ያሉት ድርጅቶችና ተቋሞች ይሄን ድል በአግባቡ ለመጠቀም እንዲቻል በዛም በኩል ዝግጁነቱ በመንግስትም በተለያዩ ተቋማትም እንደ አባይድ ባሉ ድርጅቶችም ግፊቱና ቅስቀሳው ይቀጥላል። እዛም ያሉት ድርጅቶችና ተቋሞች አሁን አንድ ሰው ዛሬ ሊሄድ ነውና ተቀበለኝ ብሎ ቢል እዛ እየተጠነቀቀ ያለ ፕሮግራም አለ። ስለዚህ እዛ ፕሮግራም ውስጥ ዝም ብሎ ሰብሮ ዘው ብሎ መግባት አይቻልም። ስለዚህ ቅድመ ዝግጅት ያስፈልጋል፣ እቅድ መውጣት ያስፈልጋል። ከዚህ ምንድነው የምናገኘው? እንዴት ነው መለኪያችን? ሰክሲድ የምናረግበትና ማናረግበት የሚለውንም ለይቶ ማወቅ ያስፈልጋልና ያ ሆምወርክ መሰራት አለበት። ያንን ሆምወርክ አባይድ ከተለያዩ አገር ውስጥ ካሉ ድርጅቶች ጋርም ውጭ ከሚኖሩ ድርጅቶች ጋርም ከኤምባሲዎችም ጋር በመሆን ይህንን ስራ ለመስራት በሙሉ ዝግጁነት ተንቀሳቅሶ እየሰራ ነው።
አሁን ምላሹ ምንድን ነው? እስካሁን ያገኙት
እስካሁን ፈቃደኝነቱ አለ፣ ግን ስርዓት ያለው ፕሮግራም አልወጣም። ማን ነው ምን አይነት ባለሙያ ነው የሚፈልገው የሚለውን የኒዱ በደንብ ክሊርሊ አሴስድ ሆኖ አልወጣም። ኒዱ ክሊርሊ አሴስድ ሆኖ እንዲወጣ መደረግ አለበት። እንግዲህ ሪሶርሱን የዳያስፖራ ኖሌጅ ሪሶርስ ምንድን ነው የሚለውን ካወቅን፣ አገር ውስጥ ያሉ ተቋማት ምን አይነት እውቀት ነው የሚፈልጉት የሚለውን ካወቅን፣ በምን አይነት ይህንን ልውውጡን ለማካሄድ እንችላለን የሚለውን ስልቱን አንድ ስልት ብቻ ሳይሆን የተለያዩ ስልቶችን በማቀነባበር ያንን ለይቶ አውጥቶ ዘን ይሄንን እድሉን እየተከፈተ መጀመሪያ ቀስ እያለ ዘን ወደፊት እንደ አንድ የተለመደ አሰራር እንጂ የተለየ ስራ ሆኖ የማይታይ እንዲሆን በማድረግ ያንን ውጭ ያለውን የውቀት ሪሶርስ ሃርነስ ማድረግ ያስፈልጋል። ውጭ ያለው ደግሞ ወጣትም አለ፣ የብዙ አመት ልምድ ያካበቱ በጥረታ ላይ ያሉም በጣም ትልልቅ አዋቂዎች አሉ፣ ታዳጊዎች አሉ። እነኚህንም ሁሉ ነው የሚመለከተው። ታዳጊዎቹ አገር ውስጥ ካሉ ታዳጊዎች ጋር አብሮ በመገናኘት መተዋወቁም አንድ ራሱን የቻለ
እውነት ነው።
እኔ በጣም በጣም ትልቅ ተስፋ ነው የሚታየኝ። ለዚህም ነው ይህንን 12 አመት ይህንን ጉዳይ ቀላል አይደለም፣ አስቸጋሪ ነው። ግን እኛ ካልሰራ ነው ማን ይሰራዋል? ስለዚህ እኔ ራሴን ለዚህ ዝግጁ አድርጌ ሪሶርሴን ሁሉ የኔ ዴይ ቱ ዴይ ኢንጌጅመንት በአብዛኛው በዚህ ላይ ነው።
በውጭ ያለው ማህበረሰብ እስካሁን ምን አይነት ምላሽ ሰጥቷል ለዚህ?
እስካሁን እኮ እየተካሄደ ነው ማለት እንደዚህ በማሲቭ ባይሆንም፣ ለምሳሌ ለንደን ውስጥ ያሉ የግሎባል ኖሌጅ ኤክስቼንጅ ኔትወርክ በሚል ራሳቸውን አደራጅተው ለንደን ያሉ ምሁራን ከኢትዮጵያ ተቋማት ጋር አብረው እየሰሩ ነው። ፒፕል ቱ ፒፕል እንደዚህ በየጊዜው አብረው ይሰራሉ። ኢትዮጵያን ፊዚክስ ሶሳይቲ ኖርት አሜሪካ ይሰራል። በጣም በርካታ አሄድ የሚባል ድርጅት አለ ካናዳ። አዎ፣ እነሱ እየተካሄደ ነው። አሁን እኮ በትንሹ እየተካሄደ ነው። ያንን አሁን ማጉላት አለብን ነው። አንዳንድ ጊዜ ብዙ እንቅፋቶች አሉ። እነኚህ ይሰራሉ ብለን ብንልም ብዙ እንቅፋቶችን አልፈው ነው የሚሰሩት። ስለዚህ አሁን ስሙዝ በሆነ መንገድ ይሄ ነገር የኢትዮጵያ አንዱ እድገትና የልማት ስትራቴጂዋ ዲያስፖራውን መጠቀም ነው በሚል የእውቀት ዲያስፖራውን መጠቀም ነው በሚል ለዛ አግባብ ያለው የአሰራር ስልት መዘርጋት አለበትና ስለዚህ አሁን እኛም አባይድም የሚለው አሁን አድራሻ ተዋለኝ በዚህ የሚቻል ከሆነ ስብሰባ በዚህ ውይይታችን መጨረሻ ላይ በእነዚህ አድራሻዎች ኮንታክት ብንደረግ በአግባቡ በተቻለ ፍጥነት መልስ እየሰጠን አገር ውስጥ ካሉ ድርጅቶችም ጋር ተገናኝተን ውይይት አካሄደን ይህንን ምቹ ሁኔታ የውጭ ጉዳይ ሚኒስቴርም፣ ትምህርት ሚኒስቴርም፣ ጤና ጥበቃ ሚኒስቴርም እና ሌሎች ሚኒስቴር መስሪያ ቤቶችንም አብሮ እንዲሳተፉ በማድረግ ይህንን ስራ በሀገር አቀፍ ደረጃ
ለማስፋትና ለማጠናከር ይቻላል።
እስካሁን ችግር አለ ነው፣ በዚህም በኩል ችግር አለ፣ እዛም ችግር አለ። የምናውቃቸው ችግሮች ናቸው። አሁን እነኛን ችግሮች ኦቨርካም እያደረግን ስለሆነ በሩ እየተመቻቸ እየተከፈተ ነው እና ላስቲንግ በሆነ መልክ መስራት ይቻላል ነው። አሁን የት ልሂድ ምን ላድርግ ብሎ ችግር ውስጥ ያለ አለ። ምክንያቱም ስለዚህ ስለ አባይ ድርጅት ሰምቶ የማያውቅ በጣም ብዙ ሰው አለ። ስለዚህ በዚህ ፕሮግራም አማካይነት ለተወሰኑ ሰዎች ይደርሳል ይሄ መረጃ ማምናለሁኝ። ሌላው ደግሞ ዌብሳይት አለን፣ abideforethiopia.org። እዛ ዌብሳይት ላይ መረጃዎችን እንደዚህ ማግኘት ይቻላል። ኢሜይላችንም abideforethiopia@gmail.com ነው። የአባይድ አንዱ አድቫንቴጁ ምንድን ነው? ቤዙ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ካሉ ተቋማትና ድርጅቶች ጋራ ቀደም ያልኳቸው መስሪያ ቤቶችም ጋራ አብረን በመሆን ይህንን አገራዊ ጥሪ በአግባቡ ተግባራዊ ለማድረግ እና ኢትዮጵያ ከልጆቿ ከተማሩ ልጆቿ ሀገር ውስጥም ካሉ ውጭም ካሉ ማክሲመም ሽከን ጌት ሃርነስ ለማድረግ ቢቻል ዘን ይህን ያለንበትን የእድገት እንቅስቃሴ ያፋጥንልናልና ወደ
የተቻለውን ያህል ብታተርፍ እና ብትጠቀም
እንድትጠቀም ለማስቻል ነው። ኢትዮጵያ ቢሮአችን አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ውስጥ ነው።
ሌሎች ሀገሮች ምን አትርፈዋል ከዳያስፖራ አዋቂዎቻቸው የሚለውንም መልሶ መነጋገሩ ጥሩ ይመስለኛል።
እውነት ነው። ምክንያቱም አባይድ ሲነሳ ይሄንን ጉዳይ ብሎ ሲነሳ የሌሎችን ሀገሮች ልምድ በማየት ነው። ሩዋንዳ በጣም ብዙ ነገር እያደረጉ ነው። ከዳያስፖራዎቻቸው ጋር በቅርብ ይሰራሉ። ስልት ኦልሬዲ ለኢትዮጵያ የሚመችና የሚጠቅመውን ስልት መዘርጋት ይቻላል። ብዙ ስራ ተሰርቷል። አሁን ይሄኛው የመጨረሻው ኦፖርቹኒቲ መከፈቱ ጠቅላይ ሚኒስትሩ ያደረጉት ጥሪ በዛ የተነሳሳው ባለሙያ በሞላ ይሄንን ለማመቻቸት ምን እናርግ በሚለው ውይይት አብሮ መሳተፍና የተሳካ እንዲሆን ለማድረግ ኢትዮጵያ ብዙ ምሁሮች ከሀገር ውጭ እንዳሏት ዓለም ውስጥ ይታወቃል።
እውነት ነው።
ዝም ብሎ ደግሞ ምሁር ሲባል ቶፕ ኖች የሆኑ ለዓለም ትልቅ አስተዋጽኦ እያደረጉ ያሉ ምሁራን አሉ። አገራቸውን ለማገዝ ሁለት ሶስት ጊዜ እጥፍ ፍላጎት ያላቸው
እውነት ነው።
ስለዚህ ያንን ሃርነስ ለማድረግ እንዲቻል ነው።
ዶክተር ተዋበች እንግዲህ ይህንን ሁሉ ለማድረግ ቀደም ሲልም ወደ ውይይቱ ስንገባ ነካ አድርጌው ነበር የሴቶችና የህፃናት ጤንነት ባለሙያ ተሟጋች እንደመሆኑ አሁን ደግሞ በውጭ የተበተነው ተመልሶ አገሩን ባይመለስም ደግሞ ባለበትም ሆኖ እውቀቱን ማካፈል የሚችልበትን መንገድ በማመቻቸት ረገድ እየሰሩ ነውና ለዚህ ሁሉ ሰላም ቻቻል ወደፊትን ማየት ምን ያህል አስፈልጊ እንደሆነ እንደው በርሶ አስተያየት።
ይሄ በጣም መሰረታዊ የሆነ ነገር ነው። ሰላም ከሌለ ምንም ነገር ማድረግ አይቻልም። ለሁሉም መነሻው ሰላም ነው። ሌላው ደግሞ ሰላም በእጃችን ነው። ቅድም ዳልሽው መቻቻል፣ መረዳዳት፣ መግባባት፣ ለአንድ አላማ አብሮ መነሳት አስፈልጊ ነው። ትልቁም ደግሞ የሰብአዊ መብትም መከበር ዋና ወሳኝ ነገር ነው። ስለዚህ የሰብአዊ መብት መከበር ማለት ከሩቅ ያለ ነገር አይደለም። እኔ ያንቺን መብት ካከበርኩ፣ አንቺ የኔን መብት ካከበርሽ፣ የሁለታችን እድገት የጋራ እድገት ነው ብለን ካመን፣ ሁለታችን በሰላም ከኖርን ልናድግ እንችላለን የሚለውን አላማ ይዘን ከተነሳን፣ ከኔ ካንቺ እዚህ ውስጥ ካለ ከእያንዳንዳችን ይሄ ሀሳብ መበልጸግ እና ገፍቶ መሄድ አለበት። አለበለዚያ ሰላም ከሌለ ምንም ነገር አይኖርም። አለመኖር ብቻ አይደለም፣ አሁን ስታተስ ኮ ይሆናል ማለትም አይደለም፣ ወደ ኋላ መሄድም ይመጣል። ስለዚህ ይሄ ሁሉ የተደረገው ጥረት ኢትዮጵያ እስካሁን ድረስ የታገለች የደረሰችበት የእድገት ደረጃ ወደፊት ምን ልትደርስ ትችላለች ተብሎ የሚታሰበውና የሚታለመው ሁሉ ዋና ቁልፉ ሰላም ነው። ስለዚህ እያንዳንዳችን የሰላም ሐዋርያ መሆን አለብን። ስለ ሰላም አስተማሪ፣ ሰባኪ፣ ስራዬ ብሎ አቀንቃኞች መሆን አለብን። ሰላም ከሌለ ምንም ማድረግ አይቻልም። ልጅ ትምህርት ቤት ሊሄድ አይችልም።
ሊከተብ አይችልም።
የጤና ባለሙያው የጤና አገልግሎቱ ጋር ሊደርስ አይችልም። ውሃ በአግባቡ ጤናማ የሆነ ውሃ ለማግኘት አይቻልም። ስለዚህ ለሁሉም ነገር እንዳልኩሽ መሰረቱ ዘ ፋውንዴሽን የአንድ ቦታ የአንድ ሀገር ሰላም እና መረጋጋት መኖር ነው። በመቻቻል ይህንን አገራችንን ወደሚቀጥለው የእድገት ደረጃ ለማድረስ የላቀ ቦታ ለማድረስ እየተመካከሩ እየተግባቡ በእልህ በመፎካከር አይነት ሳይሆን ሰላማዊ በሆነ የእድገት ፉክክር እያደረጉት ዛሬ እንዲህ ተደርጓል፣ ነገ ይሄ መሆን አለበት፣ አገራችን እዚህ ደርሳለች፣ ወደዛ መድረስ አለብን በሚል ሰብአዊነትን የተላበሰ የሰላምና የእድገት አካሄድ መሄድ አለብን።
በጣም አድርጌ አመሰግናለሁ ዶክተር ተዋበች ቢሻው።
እኔም ለተሰጠኝ እድል በጣም አመሰግናለሁ። ይሄ እድል ለአባይድ በጣም ከፍተኛና ወደሚቀጥለው ቦታ ወደምናስበው ቅር የሚያደረድረን ነው። በውጭ ያሉ ኢትዮጵያውያኖችም ሀገር ውስጥ ያሉ ተቋማትም ባለ እውቀት ዲያስፖራውን ለማሳተፍ የሚያስቡት ይህንን እድል እንዴት አድርገን አመቻችተን ተግባራዊና እውን እናድርግ የሚለው ላይ ሁሉም የበኩሉን አስተዋጽኦ እንዲያደርግ እንዲተጋ ምኞቴና እምነቴ ነው። እና እግዚአብሔር ይረዳናል።
ጥሪው ብዙ ሰሚ እንደሚያገኝ እርግጠኛ ነኝ። በጣም አድርጌ አመሰግናለሁ።
ቆንጅትንም እንግዳውንም አመሰግናለሁ። የማጠቃለያ አጠር ያለ ዜና፣ አዋሳ ከተማ ሲካሄድ የሰነበተው 11ኛው የኢህአደግ ጉባኤ ሲጠናቀቅ ጠቅላይ ሚኒስትር ሆኖ የተመረጡት ዶክተር አብይ አህመድ በድጋሜ እንዳገለግል ስለመረጣችሁኝ አመሰግናለሁ፣ ተፎካካሪ ፓርቲዎችም ለአገር አንድነትና ለህብረት ትጉ ሲሉ አሳስበዋል። የዩናይትድ ስቴትስ ቀዳማዊት እመቤት ሜላኒያ ትራምፕ ዛሬ ግብጽ ሲገቡ ፕሬዚዳንቱና የፕሬዚዳንቱ ባለቤት አቀባበል አድርገውላቸዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ዛሬ ቅዳሜ ጃፓን ገቡ። ከጠቅላይ ሚኒስትሩ ሺንዞ አቤና ከውጭ ጉዳይ ሚኒስትሩ ታሮ ኮኖ ጋርም ተገናኝተዋል። የይግባኝ ሰሚ ፍርድ ቤት ዳኛ የነበሩት ኮቫኖ እንደገና እንዲመረጡ ዛሬ የሴኔቱ ምክር ቤት ውሳኔ ያደርጋል ተብሎ ይጠበቃል። ሮማንያ ውስጥ ጋብቻን አስመልክቶ በተደረገ ውይይት ዛሬ ድምፅ ይሰጣሉ። አድማጮች፣ ፕሮግራማችን እዚህ ላይ ተጠቃልሏል። ያስተናገድኳቸው አዲሱ አበበ ነኝ። ደህና እደሩ።